ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። በመተሃራ በተደጋጋሚ እየተከሰተ ያለው የመሬት መንቀጥቀጥ ነዋሪዎችን አሳስቧል። ይህ የተመለከተ ዘገባ በምሽቱ አለን። የካሊፎርኒያ ሰደድ እሳት 78 በመቶ የነዋሪዎችን ንብረት ሙሉ በሙሉ ባወደመባት ፓልሴድስ ውስጥ የሚገኝ ፓልሴድስ ዌይን ኤንድ ስፕሪት የተባለ የአልኮል መሸጫ ሱቅ ባለቤት ወይዘሮ ተዋበች ፈረደንም አነጋግረናል።
እሳቱ እየተጠቀለለ ጣስ ሲመጣ በንፋስ እኔ ማመን አልቻልኩም። እኔ ራሱ ማለት ነው በአይኔ ያየሁትን አሁን ራሱ ፊልም ነው የሚመስለኝ። ከዛ ዛፎችን እንደ ዘንባባ ዛፍ አይነቶችን ከላያቸው ላይ እሳቱ ይነድ ነበረ። ከአንዱ ላይ ነዶ ሌላ ቦታ ደግሞ እንደገና ይነዳል እና እኛ እንዴት ነው የምንወጣው ብዬ ለራሴ ነፍስ በጣም ሳተጨን ነው። ከኛ ደግሞ የባሰ ከዛ ውስጥ ያሉ ሰዎች አሉ። በሰከን ደቂቃ ፍጥነት ነው የደረሰው።
የካሊፎርኒያ ሰደድ እሳትን በተመለከተ በስፍራው የሚኖሩ ኢትዮጵያውያን ያነጋገርንበትን ዘገባ ጨምሮ ሌሎችም ዘገባዎቻችን በምሽቱ በአብይ ርዕስና በትንታኔው መጽሔት የክፍለ ጊዜ ወደ እናንተ የሚደርስ ይሆናል። ጥር 7 2017 ዓ.ም። ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ አስማማየ ነው ነኝ ምሽቱ እያስተናገድኳችሁ እስከ 4 ሰዓት ድረስ አብሬያችሁ አመሻለሁ። ለዓለም ዜናዎቹ እንግዶ ወልደዚህ አብሮኛል። የስቱዲዮን ቅንብር የምትመራልን ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ምሽቱን እስከ 4 ሰዓት ድረስ ከኛ ጋር አብራችሁ እንድትሆኑ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። እንግዶ ይጠብቃችኋል።
በድጋሚ እንደምን አመሻችሁ። በመተሃራ ከተማ በሪክተር ስኬል 4.3 የሚገመት የመሬት መንቀጥቀጥ መከሰቱ ተነገረ። በደቡብ አፍሪካ ከማዕድን ማውጫ ጉድጓድ ውስጥ 78 አስክሬኖች ወጡ። የፑንትላንድ ኃይሎች ከአይሲስ ታጣቂዎች ጋር ተዋጉ። እንዲሁም የደቡብ ኮሪያው ፕሬዚደንት በቁጥጥር ስር ዋሉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በመተሃራ ከተማ በሪክተር መለኪያ 4.3 የሚገመት የመሬት መንቀጥቀጥ መከሰቱ ተነግረዋል። በቅርብ ጊዜያት ውስጥ የተከሰቱት የመሬት መንቀጥቀጦች መነሻ ከሆነው አዋሽ ፈንታሌ አቅራቢያ የምትገኘው መተሃራ ከተማ ርዕደቱ እንደገጠማት ነዋሪዎች ለአሜሪካ ድምፅ ተናግረዋል። በቅርቡ ከተከሰቱት የመሬት ርዕደቶች ጋር በተያያዘ ከፈንታሌ አካባቢ 20 ሺህ የሚሆኑ ሰዎች መኖሪያቸውን ለቀው ለመውጣት መገደዳቸውም ታውቋል። የዚህን ዜና ዝርዝር በአብይ ርዕስ ክፍለ ጊዜያችን በዝርዝር እንመለስበታለን። አድማጮቻችንና ተመልካቾቻችን፣ አሁን ወደ ስቱዲዮ ከገባን በኋላ በደረሰን ዜና እስራኤልና ሐማስ የተኩስ ማቆም ስምምነት መፈጸማቸውን የአሜሪካ ባለሥልጣናት አረጋግጠዋል። ስምምነቱ በጋዛ የሚካሄደውን ጦርነት ለማስቆምና በሐማስ የተያዙ ታጋቾችን ለማስለቀቅ ጥርጊያ መንገድ እንደሚከፍት ተመልክተዋል። በደቡብ አፍሪካ ከሚገኝ አንድ የማዕድን ማውጫ ጉድጓድ ውስጥ 78 አስክሬኖችን ማውጣቱን የአገሪቱ ፖሊስ ዛሬ አስታውቋል። ሕገ ወጥ ያላቸውን ማዕድን ቆፋሪዎች 2.6 ኪሎ ሜትር ከሚረዝመው ጉድጓድ ለማውጣት ፖሊስ ለወራት ሲጥር ቆይቷል። 106 ሰዎችን ማዳኑንም ፖሊስ አስታውቋል። ከጆሃንስበርግ 140 ኪሎ ሜትር ደቡባዊ ምዕራብ ርቀት ላይ ከሚገኘው የማዕድን ማውጫ ስፍራ ጉድጓድ ውስጥ ከመቶ በላይ ሰዎች ሞተው ሊሆኑ እንደሚችሉ የአካባቢው ነዋሪዎች ስጋታቸውን ገልጸዋል። በማዕድን ቁፋሮ በአብዛኛው የሚሳተፉት ከጎረቤት ሀገራት የሚመጡ ስደተኞች ሲሆኑ ነዋሪዎች ወንጀል በመፈጸም ይከሷቸዋል። በመቶ የሚቆጠሩ ሰዎች በጉድጓዱ ውስጥ ሊገኙ እንደሚችሉ ፖሊስ ቢገልጽም በእርግጠኝነት ቁጥራቸውን ለማወቅ ግን አስቸጋሪ እንደሚሆን አመልክተዋል። ለማዕድን ቆፋሪዎቹ ከሚሟገት ቡድን ለኤፍፒ ዜና ወኪል የደረሰው ቪዲዮ አስከሬኖች እንደሆኑ የተነገሩና በደርዘን የሚቆጠሩ በጨርቅ ተጠቅልለው አሳይተዋል። ካለፈው ነሐሴ ጀምሮ ፖሊስ ባደረገው ዘመቻ ሕገ ወጥ ናቸው ያላቸውን 1500 የሚሆኑ ማዕድን ቆፋሪዎች መያዙን አስታውቋል። 121 የሚሆኑት ወደ መጡበት ሀገራት እንዲመለሱ ማድረጉንም ፖሊስ አመልክተዋል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የፑንትላንድ ኃይሎች ከአይሲስ ታጣቂዎች ጋር ተዋጉ። በፑንትላንድ የጸጥታ ኃይሎች ከአይሲስ ታጣቂዎች ጋር ለመጀመሪያ ጊዜ ነው በተባለ ባደረጉት ውጊያ ቢያንስ 2 የቡድኑ አባላት መገደላቸውን ባለሥልጣናት አስታውቀዋል። ቡድኑ በካማካዚ ድሮኖች ሊፈጽም ያቀደውን ጥቃት ማክሸፋቸውንም የሶማሊያ ባለሥልጣናት አስታውቀዋል። አይሲስ በሶማሊያ በመቶ የሚቆጠሩና ከተለያዩ የዓለም ክፍሎች የተውጣጡ ተዋጊዎች ሲኖሩት ከእነዚህም ውስጥ ኢትዮጵያውያን፣ ሱዳናውያን እና ከመካከለኛው ምስራቅ የመጡ አባላት እንደሚገኙበት የሶማሊያ ባለሥልጣናት ጨምረው አስታውቀዋል። የጸጥታ ኃይሎች ከአይሲስ ተዋጊዎች ጋር ሲዋጉ እንዲሁም ሁለት ተገድለዋል የተባሉ ተዋጊዎችን ያሳያሉ ያሏቸውን ፎቶዎች የፑንትላንድ ባለሥልጣናት አጋርተዋል። ፑንትላንድ በመቶ የሚቆጠሩ ኃይሎቿን አይሲስን እንዲፋለሙ ባለፈው ወር አሰማርታለች። ዘመቻው የመጀመሪያ ደረጃ እንደሆነ የገለጹት ባለሥልጣናቱ በዳዳር ከሚገኘው የአይሲስ መሠረት ገና እንዳልደረሱም አስታውቀዋል። የሶማሊያ መንግስት የፑንትላንድን ጥቃት አድንቋል። በሶማሊያ የሚገኘው አይሲስ የተመሠረተውና የሚመራው እንደ አውሮፓን አቆጣጠር 2015 ከአልሻባብ አፈንግጦ በወጣው ሼክ አብዱልቃድር ሙሚን ሲሆን አሜሪካ ባለፈው ግንቦት በመሪው ላይ ኢላማ ያደረገ የአየር ጥቃት መፈጸሟን ብትገልጽም የአካባቢው ባለሥልጣናት ግን መሪው ከጥቃቱ ማምለጡን ይናገራሉ። በሞዛምቢክ በተካሄደው አጨቃጫቂና የሰው ሕይወት በጠፋበት ምርጫ አሸናፊ የሆኑት ዳንኤል ቻፖ ዛሬ ቃለ መሐላ ፈጽመዋል። ሀገሪቱን አንድ ለማድረግ እንደሚሰሩ ቻፖ ተናግረዋል። ቃለ መሐላው በከፍተኛ ጥበቃ ስር ቢካሄድም ዛሬ በተደረገው ተቃውሞ ተጨማሪ ሰባት ሰዎች ሕይወታቸውን አጥተዋል። ባለፈው ጥር ወር በተካሄደው ምርጫ አሸናፊ እንደሆኑ የታወጀው የ48 ዓመቱ የገዢው ፓርቲ አባል ዳንኤል ቻፖ በጋዝ ሀብቷ የምትታወቀውን ሀገር ከ50 ዓመታት በላይ የገዛውን የፓርቲያቸውን የበላይነት አስቀጥለዋል። ዛሬ በመዲናዋ ማፑቶና ናምፑላ በተሰኘች ከተማ በተካሄደ ተቃውሞ ሰባት ሰዎች መገደላቸውን አንድ መንግሥታዊ ያልሆነ ተቋም አስታውቋል። የተቃዋሚው ቬናንሲዮ ሞንድላኔ ደጋፊዎች ለወራት ተቃውሞ ሲያደርጉ ቆይተዋል። በየቀኑ በሚደረግ ተቃውሞ መንግሥትን እንደሚያሽመደምዱ ሞንድላኔ ዝተዋል። የፍሪሊሞ ፓርቲ ምርጫውን ሰርቋል ሲሉ ሞንድላኔ ይከሳሉ። ዓለም አቀፍ ታዛቢዎች ምርጫው ብዙ ጉድለቶች የታዩበት እንደሆነ አስታውቀዋል። የአውሮፓ ኅብረት በበኩሉ የምርጫው ውጤት መቀየሩን አመልክቶ ድርጊቱን አውግዟል። በመጨረሻም የደቡብ ኮሪያው ፕሬዚደንት በቁጥጥር ስር ዋሉ። ሀገሪቱን በወታደራዊ አዋጅ ለማስተዳደር ሞክሮ ያልተሳካላቸውና ክስም የቀረበባቸው የደቡብ ኮሪያው ፕሬዚደንት ዩን ሱክ ዩል ዛሬ በቁጥጥር ስር መዋላቸው ተነግረዋል። ሊዩል ለአስር ሰዓታት ያህል በአገሪቱ የጸረ ሙስና መስሪያ ቤት የምርመራ ጥያቄዎች ከተደረገላቸው በኋላ በመዲናዋ ሶል አቅራቢያ ወደሚገኝ እስር ቤት መወሰዳቸው ታውቋል። በመንግስት ላይ በማመፅ ክስ የቀረበባቸው ፕሬዚደንት ከመኖሪያ ቤታቸው ለመያዝ ለሳምንታት ሙከራ ሲደረግ ነበር። ከመያዛቸው በፊት የቪዲዮ መልእክት ያስተላለፉት ዩል በሀገሪቱ የሕግ የበላይነት ጠፍተዋል ሲሉ ተደምጠዋል። ወታደራዊ አዋጅ ማወጃቸውም ትክክለኛ እርምጃ እንደነበርም ተናግረዋል። ዩልን ለመያዝ ብዛት ያላቸው የጸጥታ ኃይሎች በፕሬዚደንታዊ መኖሪያቸው ተገኝተው የነበረ ሲሆን የአገሪቱ የጸረ ሙስና መስሪያ ቤት እርሳቸውን ለመመርመር ስልጣን ባይኖረውም ሁከቱን ለማስወገድ ሲሉ ተባባሪ መሆናቸውን ዩል ገልጸዋል። በሀገሪቱ በቁጥጥር ስር የዋሉ የመጀመሪያው ፕሬዚዳንት የሆኑት ዩን ሱክ ዩል ረጅም የእስር ቅጣት ሊጠብቃቸው እንደሚችል የአሶሴትድ ፕሬስ ዘገባ አመልክተዋል። ክብራትና ክብራን፣ የምሽቱን ዜና በዚሁ አጠቃልላለሁ። ወደ አስማማው መራቸዋሉ።
ተመልካቾቻችንና አድማጮቻችን የዓለም ዜናዎች ወደ እናንተ ደረሱ። ለዜናዎቹ እንግዶ ወልዴን አመሰግናለሁ። እየተከታተላችሁ ያላችሁት ከአሜሪካ ድምፅ የተላለፈላችሁ የሚገኘውን የረቡዕ ምሽት ፕሮግራማችን ነው። እያስተናገድኳችሁ ያለው ታስማማየኑ ነኝ። የስቱዲዮ ቅንብሩን ብራንያሉ እየመራችልን ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያውም በምሽቱ ከእኛ ጋር አብራናለች። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን ከእኛ ጋር አብራችሁ እንድታመሹ በድጋሚ ጋብዛለሁ። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በኦሮሚያ ክልል ምስራቅ ሸዋ ዞን መተሃራ ከተማ በተደጋጋሚ እየተከሰተ ያለው የመሬት መንቀጥቀጥ ስጋት ሆኖ መቀጠሉን ነዋሪዎቹ ገልጸዋል። ትላንት ማምሻውን የተከሰተውን መንቀጥቀጥን ተከትሎ የግንብ አጥሮች መሰንጠቃቸውና የፈንታሌ ተራራም ተንዶ ከተማዋ በአዋራ መሸፈኗንም ነዋሪዎችና የወረዳው አስተዳደር ገልጿል። ገልሞ ዳዊት በዚህ ጉዳይ የተጨማሪ ያለው።
ትላንት ማምሻውን 12 ሰዓት አካባቢ በመተሃራ ከተማ በሬክተር ስኬል 4.3 የሚደርስ የመሬት መንቀጥቀጥ መከሰቱን ተከትሎ የከተማዋ ነዋሪዎች መደናገጣቸውን ተናግረዋል። አቶ አዋስ ፈንታሌ የመተሃራ ከተማ ነዋሪ ናቸው።
ፍቅሩ ለፋ ካለ ከንጀል ከመ ትሬራ ዘሩ እዱ ወለረ ደበላ እነ ደበላ 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 ምርሲ
የመሬት መንቀጥቀጡ ከጀመረ ሰንበት በት ብሏል። የትናንቱ ግን ከስካውኖቹ ንዝረቱ በጣም ከባድ ነበር። አጠገብ ላጠገብ ቆሞ የነበሩ መኪኖች ሲጋጩ ነበር። ቤቶችም ተሰነጣጥቀዋል። የፈንታሌ ተራራ ደግሞ ወዲያው በአቧራ ተሸፍኗል። አቧራውም ቢያንስ የፈንታሌ ተራራን ለ20 ደቂቃ ያህል ሸፍኖት ነበር።
የምታራ ከተማ ነዋሪው አታዋስ በተለይ በፈንታሌ ተራራ ከተሎ ያለው የድሬ ጎቡ ቀብሌ ነዋሪዎች መንቀጥቀጡን ተከትሎ በተከሰተው ንዝረት ክፉኛ ተደናግጠዋል ብለዋል።
መጋለም መታራስ ዘጉዳ ቀብዲሻን በሰቃ ያኒቲ ለጎም ቢሻን
የምታራ ከተማ ነዋሪዎች በአሁኑ ሰዓት በጣም በከፍተኛ ስጋት ውስጥ ነው ያለነው። አንደኛ የበሰቃ ሐይቅ በቅርባችን አለ። አሁን ይህ የፈንታሌ ተራራ ተንዶ በዚህ ሐይቅ ላይ ቢወድቅ ሐይቁ ይውጠናል የሚል ስጋት አለን። ሌላ ደግሞ የመታራ መሬት ስሩ ባዶ ነው። አሁን ለመጸዳጃ ቤት ራሱ 3 ሜትር ወደ ታች ሲቆፈር ከዚያ በታች ምንም የለም። በከተማዋ ያሉ ሰዎች እንደ አዳማ ወዳሉ ከተሞች ቤተሰቦቻቸውን እያሸሹ ናቸው።
አቶ ሞቱማ ፍርድሳ የፈንታሌ ወረዳ ኮሙኒኬሽን ጽህፈት ቤት ባልደረባ ትላንት በመታራ ዙሪያ የተከሰተው የመሬት መንቀጥቀጥን ተከትሎ በፈንታሌ ተራራ ላይ የተስተዋለውን እንዲ ያስረዳሉ።
ተለሳ ኩማይሮ ደብዴ ክርክረለፋት ቱሬ
ትላንት ልክ እንደከዚህ በፊቱ የመሬት መንቀጥቀጥ ነበር። የትላንቱን የተለየ የሚያደርገው ቆይታው ትንሽ ረዘም ላለ ጊዜ የቆየ ነበር። በዚህም የተነሳ የፈንታሌ ተራራ ንዝረቱን ተከትሎ በተፈጠረ አቧራና ጭስ ተሸፍኖ ነበር ለረጅም ጊዜ ቆየው። በስካሁኑ በሰው ህይወት ላይ ያደረሰው ጉዳት የለም።
አቶ ሙቱ ማከለው የፈንታሌ ተራራ በንዝረቱ ስለመናዱ ሲያብራሩ
ከበፊቱ ይልቅ ከተማዋ ከፈንታሌ በተነሳ አቧራ ተሸፈነች። ያው የፈንታሌ ተራራ አካል መናድ ነው ይህን ያስከተለው። ይህ ነው ነዋሪው ላይ ፍርሃትን ያስከተለው።
አቶ ሞቱማ በፈንታሌ ወረዳ በስካውኑ በመሬት መንቀጥቀጡ ሳቢያ ከ20ሺ በላይ የሚሆኑ የአምስት ቀበሌ ነዋሪዎችም መፈናቀላቸውን አክለው ተናግረዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዳማ።
የተከታተላችሁት የምሽቱን አብይ ርዕስ ነበር። ከዚህ በኋላ ደግሞ የምሽቱ የትንታኔው መጽሔት ወደ እናንተ ይደርሳል። ወደ መጀመሪያው የትንታኔው መጽሔት እናልፋለን። የመጀመሪያው ርዕሰ ጉዳያችንም የካሊፎርኒያውን ሰደድ እሳት ይመለከታል። ደቡባዊ ካሊፎርኒያ ሎስ አንጀለስ አካባቢ ለቀናት የቀጠለውን ሰደድ እሳት ለማጥፋት የእሳት አደጋ ሰራተኞች ዛሬ መረባረባቸውን ቀጥለዋል። በቃጠሎ እስካሁን ቢያንስ 25 ሰዎች የሞቱ ሲሆን ኃይለኛ ነፋስና ደረቅ የአየር ሁኔታ የአካባቢውን ቃጠሎን ይበልጥ ያስፋፏል የሚልም ስጋት ፈጥሯል። ትላንት ማክሰኞ ቀን ላይ ንፋሱ ከተጠበቀው ጥቂት ረገብ ማለቱን ተከትሎ የብሔራዊ አየር ሁኔታ ክትትል አገልግሎት ዛሬ ረቡዕ ከጠዋት ያነሳ ከቀትር በኋላም ጭምር የንፋሱ ፍጥነት ሊጨምር እንደሚችል አስጠንቆ ነበር። የኤሌክትሪክ ኃይል ኩባንያዎችም የኤሌክትሪክ መስመሮች ላይ አዲስ ቃጠሎ እንዳይነሳ ለመከላከል በሚል ከ77,000 የሚበልጡ መኖሪያ ቤቶችን የኤሌክትሪክ ኃይል ቆርጧል። የእሳት አደጋ ሰራተኞች ካለፈው ሳምንት አንስተው ሁለቱን ዋና ዋናዎቹ ሰደድ እሳቶችና ሰኞ ዕለት የተነሳውን ቃጠሎ ለመቆጣጠር ባደረጉት ጥረት ያገኙትን ውጤት ንፋሱ እንዳያበላሸውም አስግቷል። የካሊፎርኒያ የደን ጥበቃና የእሳት አደጋ መከላከያ መስሪያ ቤት ካልፋየር የምዕራባዊ ሎስ አንጀለስ ሰደድ እሳት 96 ኪሎ ሜትር ስፋት ያለው አካባቢ መውደሙን ገልጿል። እስከ ዛሬ ረቡዕ ማለዳ ድረስ ከሚዛመተው እሳት 18 ከመቶ የሚሆነውን ለመቆጣጠር እንደተቻለም አመልክቷል። ለ88,000 ነዋሪዎች አካባቢያቸውን ለቀው እንዲወጡ የተሰጠው ትዕዛዝ አሁንም እንደጸና ሲሆን ሌሎች ወደ 85,000 የሚሆኑ ነዋሪዎችም እንዲወጡ ሊታዘዙ እንደሚችሉ ማስጠንቀቂያ ተሰጥቷቸዋል። የሎስ አንጀለስ ወረዳ ፖሊስ አዛዥ ሸሪፍ ሮበርት ሉና ሰው ማስጠንቀቂያውን ከሰማ ትዕዛዝ ሲሰጠው ሳይጠብቅ ቢወጣ ይመከራል ብሏል። ትዕዛዙን ከሰማ በኋላ ሳይወጡ የቀሩ ሰዎችን ፖሊስ ማውጣታቸውን አክሎም ተናግረዋል። የሰደድ እሳቱን ተከትሎ አሁንም የደረሱበት ያልተገኘ 30 የሚሆኑ ሰዎች መኖራቸውን ባለሥልጣናቱ ገልጸዋል። የሞቱ ሰዎች ቁጥርም ሊጨምር ይችላል የሚል ስጋት እንዳላቸውም ጠቅሰዋል። ተመልካቾቻችንና አድማጮቻችን ከዚሁ ጋር በተያያዘ ማክሰኞ ዕለት አደጋው በተነሳበት አካባቢ ነበሩ የተባሉ ኢትዮጵያውያን አነጋግረናል። ጽዮን ግርማነት ያነጋገረችው እንደሚከተለው ወደ እናንተ ይደርሳል።
የካሊፎርኒያ ሰደድ እሳት 78 በመቶ የነዋሪዎችን ንብረት ሙሉ በሙሉ ባወደመባት ፓልሴድስ ውስጥ የሚገኝ ፓልሴድስ ዋይን ኤንድ ስፕሪት የተባለ የአልኮል መሸጫ ሱቅ ባለቤት ተዋበች ፈረደ በአካባቢው ብቸኛ ኢትዮጵያዊ የንግድ ባለቤት መሆናቸውን እርሳቸውን ሌሎችም ኢትዮጵያውያን ነግረውናል። እነርሱ ተመልሰው መግባት ባይችሉም በአካባቢው ተርፏል ከተባለው 18 በመቶ ንብረት ውስጥ የእርሳቸው አንዱ ሊሆን እንደሚችልም እንደተነገራቸው አካፍለውናል። ማክሰኞ ታህሳስ 28 2017 ዓመተ ምህረት እሳቱ በአካባቢው ሲቀሰቀስ የት እንደነበሩ ጠይቀናቸው ከሚያብራሩበት ቃለ ምልልሳችን ይጀምራል።
የነደው ነበር ርቀትም ስላለው ይሁን በደንብም አቴንሽን ስላልወሰር አላየሁትም ነበር። ግን ደወለልኝና የቴ ልጅ ማለት ነው ማቲ ይባላል። ከዛ ሰዓት እያየሁ ነው በርቀት ጭስ ይታየኛል እና እንዴት አየሹ ሲለኝ፣ አይ እኔ በደንብ አልታየኝም፣ እስቲ ቆይ እየቀረብ ስሄድ ይታየኛል ብያል። እውነትም እየቀረብ ስሄድ ጭሱም አይጀምር እና እኔን የመሰለኝ እንደ ማንኛውም ቀን አንዳንዴ በአመት አንድ የሚሆን በሶስት አመት ምናምን ወደ ማሊቡ አካባቢ እንደዚሁ ጭስ ያጋጥማል እና አንዳንዴ እንዲሁም በጭሱ ምክንያት ሱቅ የምንዘጋበት ሰዓት አለ፣ አንዳ አልፎ አልፎ ማለት ነው። እኔ እንደዛ ነው የመሰለኝ። ድራይቭ እያደረኩ ሄድኩኝ፣ ግን ስጠጋ በጣም ጭስ አለ። አስቸጋሪ ነበር። ንፋስም በጣም አለ። ማየት ስለነበረብኝ የስራ ቦታዬን ሂጅ ከፈትኩኝ።
የስራ ቦታው የሚገኝበት አካባቢ ምን ይባላል? ህንፃ ነው ወይስ ደግሞ እንደ መሸጫ ማዕከል ነገር ነው? ምንድን ነው የሚባለው?
ፓሊሴድስ ሃይላንድ ቪሌጅ ይባላል እና ለዛ ሰፈር የሚያገለግል የሱቅ አካባቢ፣ ሱቅ ያለበት አካባቢ ማለት የተለያየ ሰርቪስ ነው የሚሰጠው። የተለያየ ሱቆች ነው ያሉ ከዛ አካባቢ። እኔ ብቻ አይደለም፣ በጣም ብዙ የተለያዩ ሱቆች አሉ።
የተለያየ አገልግሎት የሚሰጥ
ምግብ ቤቶች አሉ፣ የልብስ ማጠቢያ አለ፣ ቡና መሸጫ አለ። በቃ ብዙ ብዙ ናቸው። በቁጥር ያው ከአንድ 12 ወይም እንደዛ ያልፋሉ ማለት ነው።
ሲደርሱ የነዱ መኪናውን መግባት ቻሉ?
አዎ፣ እየነደው እያለ ትንሽ እንዲያውም ቪዲዮ ራሱ ትንሽ ቀርጫለሁ። ሩቅ መስሎኝ እየቀረጽኩ እየሄድኩ ነበር። ስደርስ ያው መኪና ውስጥ ፓርክ ማድረግ አልቻልንም፣ ከውጭ ራቅ ብለን ያቆም ነው። ግን ያው ከፈትን፣ ሌሎችም ከፍተዋል። ግን መቆየት እንደማንችል እኛም እየገባን ነበር። ግን እንደዛ ግን በፍጥነት ግን ከኛ አካባቢ እንደሚደርስ ግን እኔ አይደለሁም፣ ከዛ ያሉት የእሳት አደጋ ሰራተኞች አልገመቱም። በዚህ ሁኔታ እሳቱ ይቀጣጠላል የሚል ምንም ግምት አልነበራቸውም። ምክንያቱም የእኛ የመኪና ማቆሚያ ቦታ በጣም ሰፊ ነው። ስለዚህ ከኛ ነበር መጠው የቆሙት ዳሩን ይዘው። በጣም ብዙ የእሳት አደጋ ሰራተኞች ተደርድሮ ነበር እና እንደ አጋጣሚም ሆኖ የእሳት አደጋ ሰራተኞች ከኛ አንድ ብሎክ ርቀው ኦፊስ አላቸው እና አንዳንዴ ያናግሩና እኛ ነው በርቀትም ቢሆን እሳት ቢነሳ እያሉ ይመጣሉ። አንዳንዴ ከኔ ቦታም እየመጡ እቃ ይገዛሉ። የዛን ቀን ግን የሚገርመው እኛ ሰዓቱ እንደዛ መሆን ብናውቅ ኑሮ ቢከብድ ኑሮ ያለንን ውሃ የሚጠጣ ምናምን ሁሉ ፈጠን ነበር የምንሄደው። እኛ ግን በርቀት ስለሆነ ይቆጣጠሩት አንብለን ስላለ እኛም እነሱም ስላልገመትን፣ እንዲሁም መጀመሪያ እነሱም ዝም ነበር ያሉነ ገብተን ሱቅ ስንከፍት። ግን ከዛ በኋላ ትንሽ መጡና ያው እኔን የሚያውቁኛል፣ በተለይ አንድ የሚያውቀኝ ፋየር ፋይተር መጣና እዛ አካባቢ የሚጠሩኝ ታቢ ብለው ነው። እና ታቢ እሳቱ የሚጨምር መሰለኝ አለኝ ማለት ነው ሲለኝ፣ እሺ እንደዛማ ከሆነ በቃ ዘጋለሁ ብዬው እሱም ሄደ። እዛው አካባቢ ቁመው ነበር፣ ሌሎችም በጣም ብዙ ነበሩ። በጣም በጣም ማለት አይ ቲንክ ትንሽ በቪዲዮ የቀረጽኩትን ላንችም አያይዤ እልክልሻለሁ። ከዛ እንደዛ ብለውን ትንሽ በቃ እኔም ሱቁን አንዳንድ ነገር ማየት ስለነበረብኝ እቃውንም ምኑንም ያው ስለምዘጋ ብዬ ቸክ እያረኩ ምናምን እያለ በቃ ለመዝጋትም ሰዓት አልሰጡንም። በቃ አሁን ውጡ ሲሉን እኔ በቃ ዘግቼ ደንግጬ ሳየው ጭሱን ንፋሱን በጣም አፈሪነቱን ሳይ ዘግቼ ወጣው ማለት ነው። በጣም ስለሚያስፈራ
በር ይሄ ሲሆን ስንት ሰዓት ነበር?
በዚህ ሀገር አቆጣጠር 12 ሰዓት አካባቢ ነበረ።
ከቀኑ 6 ሰዓት ማለት ነው።
ከቀኑ አስቸኳይ ዘግቼው ሱቁን እንዴት ግን ምንም ዶክመንት አልያዝኩም ነበር። ምንም ነገር ልክ ደርሶብን ነበር ሰዓቱ ማለት ነው። ከዛ ባለቤቴ እኔን ለማግኘት ከመጣ በኋላ የነበረው ግን እኔ አሁን ራሱ ማውራት አልችልም። ኦልሞስት ከሳት ነው ወጥቼ የመጣሁት እና የናውሩ ስትኝ ራሱ ያስደነግጣል። ያለፉበት ባለቤት እሱን ቢያወራው ደስ ይለኛል ለትንሽ ደቂቃ እንዴት እንደነበር።
ወይዘሮ ተዋበች ቃለ ምልልሱን አቋርጠው በወቅቱ የአስቸኳይ ጊዜ አደጋ ጥሪውን በሰሙበት ሰዓት በፍጥነት የደረሱላቸውን ባለቤታቸውን አቶ ዮሴፍ መቅድምን አገናኙን።
ልክ ስራ ቁሜ በሚሄድበት ሰዓት ሙሉ በሙሉ በጭስ ታፍኖ ነው ያገኘሁት። ከዛ በኋላ ያው ዶክመንቶች ይኖራሉ፣ ሱቅ አንዳንድ የምንፈልጋቸው ዶክመንቶች ነበሩ። ፋየርፋይተሮች ሙሉ ቦታውን ይዘውታል። በዛ መኪናዎቹ አሉ። ሰዎቹ በጣም ይተረማመሳሉ። አረጋውያን፣ በጣም ብዙ ነገር
በዛ ትርምስምስ ውስጥ ነበረ። ከዛን ሄርን ሱከባን በኋላ ዶክመንታችንን ያዝ ሰዓቱ ከነዚህ ፓልም ትሪዎችን በሙሉ ያካተለ ሙቀቱኛ ነው ለበር ድረስ እየደረሰ ሲሄድ ከዛ ባኬት በፍጥነት አሰጡን። ከዛኛ ወጣን።
ሰው እዛ አካባቢ የነበረው ሰው ሁኔታውስ ምን ይመስላል?
ህፃናቶች ነበሩ፣ ትምህርት ቤት አለ፣ ሃይ ስኩል አለ። እነሱን ለመውሰድ ወላጆች ሃይ ትራፊክ ነበር። ጀነራሊ የትምህርት ቤት ሰዓት ነበር በወቅቱ። ወላጆች አሉ፣ የመኖሪያ ሰፈር ነው፣ የደመቀ ነው። ትንሽ በእድሜ የገፉ ሰዎችም አሉ እና በጣም ብዛት ነበረው። መኪኖቹ ራሱ ቁሞ ፓርክ ዘው ስለነበረ ለእሳት አደጋ መከላከያ መኪኖች ለመልቀቅ ባለቤቶቹ እንኳ ሳይጠበቁ ነበር በሎደር በመኪኖቹ ክራሽ የተደረጉ ከመንገድ እየወጡ የነበረው።
እዛን ሰዓት መኪናችሁን ማንቀሳቀስ በመኪናችሁ መውጣት ቻላችሁ?
እኛ ልክ ያ ፋየር እየተጠጋ ሲመጣ እኔ ሌት ነው የደረስኩት እንደነገርኩሽ። ባለቤቴ ወደ ቢቹ ላይ ነው ያለ ነው እዛው አሁ ትንሽ ከነበረበት ቦታ ላይ ያነሳችው እና ቢቹ ላይ ፓርክ አረገችው።
ወደ ውሃው ያለበት አካባቢ ማለት ነው።
ወደ ውሃው ላይ አረገችው እና ከዛ ተመልሰን የገባ ነው።
በምን ያህል ቅርበት ላይ ነበራችሁ?
እኔ ቅርበት ሳይሆን እዛው ላይ ነው እንጂ መሀል እኔ እኮ እኛ ቁመን የፋየሩ ሙቀት ይሰማናል። ያው እዛው ነው ምንም
የእሳቱ ማለት ይቻላል። የእሳቱ ሙቀት ይሰማችሁ ነበር?
እሳቱ ሙቀት ለምሳሌ ረው እነዚህ የዘንባባ ትሪዎች
መንገድ ላይ ተከተሉ
ከበራችን ላይ ነው ያለው። እሱ ፎቶውን ምናልባት በቪዲዮ ልንገልጽልኝ እነሱ እየተያያዙ ነበር። የእሳቱ ርግጋፊዎች ደግሞ በራችን ላይ ነው የሚንትን የሚለው።
ስለዚህ ቅርብ ነበራችሁ?
እሱንም ማለት አይቻልም። እዛ ውስጥ
ነው የነበራችሁ። ወደ ወይዘሮ ተዋበች ተመለስኩ። ባለቤታቸው አቶ ዮሴፍ ከመጡ በኋላ ሰነድ እናውጣ በሚል ተመልሰው ወደ መሸጫው እንደገቡ ነገሩን።
ዶክሜንት ምንም ስላላወጣው ለማውጣት ተመልሰን ሄድን። በእግር ጠይቀን ግባብለን እሺ ብለው ፈቃደኛ ሆኑ። ሄድን። መጨረሻ ላይ ስንወጣ ግን በሁለተኛው ሰዓት አይናችን ማየት አልቻለም። ጭሱ በጣም አስቸጋሪ ነበር። ከኛ አካባቢ ያሉ ዛፎች እያየናቸው ይቃጠሉ ነበር እና እጅግ አስፈሪ ነበር። እኛ አይደለንም እሳት አደጋ ሰራተኞች ምን ማድረግ እንዳለባቸው በዛን ሰዓት በጣም የደነገጡበት ሰዓት ነበር። ንፋሱ እጅግ አስፈሪ ነበር ማለት ነው።
እሳቱን በትክክል ታዩት ነበር?
መጀመሪያ ጥቁር ከለር ሆኖ ጭሱ እየተጠቀለለ ይመጣል የሆነ ንፋሱ፣ ከዛ መጨረሻ ላይ እሳቱ እየተጠቀለለ ጣ ሲመጣ በንፋስ እኔ ማመን አልቻልኩም። እኔ ራሱ ማለት ነው በአይኔ ያየሁትን አሁን ራሱ ፊልም ነው የሚመስለኝ። ከዛ ግን ዛፎችን እንደ ዘንባባ ዛፍ አይነቶችን ከላያቸው ላይ እሳቱ ይነድ ነበረ። ከአንዱ ላይ ነዶ ሌላ ቦታ ደግሞ እንደገና ይነዳል እና እኛ እንዴት ነው የምንወጣው ብዬ ለራሴ ነፍስ በዛን ሰዓት ተጨነቅኩ። ግን ሳስበው ከኛ ደግሞ የባሰ ከዛ ውስጥ ያሉ ሰዎች አሉ። በሰከንድ በደቂቃ ፍጥነት ነው የደረሰው እና ከዛ አካባቢ ያሉት ሰዎችን ደግሞ እንዴት እንደሚወጡ ሳስብ በጣም ጭንቀት ነበር። እኔ እንጃ ለእነሱ ራሱ ህልም ነው የሚመስላቸው። ለምን እነሱ አርሉ የአደጋ ሰራተኞች በፍጹም ያልጠበቁት ነገር ነው የሆነ። በፍጹም ከኛ አካባቢ ነበር ቆሞ የሚጠባበቁ ያሉት ማለት ላይ ሩቅ ነበር የመሰላቸው። ከነሱ አጠገብ ነው የመጣው ማለት።
ምን አይነት እርምጃ ወሰድሽ? ምን አደረግሽ? ሱቁን ዘግተሽ ከወጣሽ?
መጀመሪያ ልክ ዘግተን ስንወጣ ሌላ በአምስት ደቂቃ ውስጥ ሌላ ነገር ነው የጠበቀን። ከዛፍ ወደ ዛፍ እሳቱ ይቀጣጠል ነበር። በጣም አስፈሪ ነበር። መኪናችን ጋር መሄድ ስለነበረብን እየተሯሯጥን ሄድን። በጣም ጨለማ ነው፣ እንደገና ጭስ ነው፣ ንፋስ ነው። በዛን ሰዓት ሰዎች ይሯሯጣሉ የጠፋቸውን ሰው ለማግኘት። ማለፍ አይችሉም፣ ተከልክሏል። መኪናው ከዛ ድረስ መጦ መንገድ ላይ ፓርክ በሚባል ደረጃ መጦ ቁሟል። በዛ ላይ ሰዎች በእግራቸው ቤታቸውን ለማትረፍ ያላቸውን ምቃ ቤተሰብንም ለማገዝ እየተሯሯጡ ነበር። በዛ ሰዓት እኛም መውጣት ስለነበረብን ወደዛ እየሄድን እያለ ግን ባለቤቴ እንዲሁም ሰውንም ሊረዳ ሞክሯል።
ወይዘሮ ተዋበች፣ እዛ አካባቢ የነበሩት ሰዎችስ እንዴት ነበረ ጭንቀታቸው ወይም እንዴት ነበረ ሁኔታቸው? ከሱቅ አገልግሎት ሌላስ ትምህርት ቤት እንደዚህ ሆስፒታል ወይም ሌሎች ነገሮች ነበሩ ወይ አካባቢው ላይ? እና በሰዓቱ የነበረውን የሰውን ሁኔታ አስቲንገሩን የተመለከቱትን ያዩትን።
ከኛ አንድ ብሎክም አይደለም ላይክ በአይን የምናየው በሱቄ ጋር ቁጭ ብዬ ማየው ትምህርት ቤት አለ በጣም ቅርብ የሆነ ማለት ነው። በእግራችን ብንሄድ ሶስት ደቂቃ ማይወስድ በአጥር ነው የምንለያየው ማለት ይቻላል። እና እሱ ትምህርት ቤት ወላጆች በቃ ልጆቻቸውን ይዘው ለመሄድ ሲሯሯጡ፣ እኔም ማውቃቸው ወላጆች ሳይቀሩ በጣም በጣም በአስቸጋሪ ሁኔታ እንደዛ በደቂቃ ነው ንፋሱ እሳቱን ያቀጣጠለው። ጊዜም አልሰጠም። በዛ ምክንያት ልጆቻቸውን ለማውጣት ሲሯሯጡ እኛ ራሱ ምን እንርዳ እያን ባለቤቴም እኔም እየጠየቅን ነበር። እና እነሱ ደግሞ የሚሉት በቃ ሂደን ማውጣት አልቻልንም እያሉ፣ ግን ደግነቱ በእግራቸው እየመጡ ሁሉንም በሚባል ደረጃ ተማሪዎች ሳይጎዱ ወጥተዋል ማለት ነው። ሌላ ግን ነርሲንግ ሆም ነበር አዲስ የተከፈተ። እሱ ግን አባት እናት እንደዚህ አይነት ሰዎች ያሉበት ስለሆነ ልጆቻቸው፣ የቅርብ ቤተሰቦቻቸው እነሱን ለማውጣት አልቻሉ ነው። መኪና ፓርክ መደረግ የነበረበት ከታች 15 ደቂቃ፣ 20 ደቂቃ ወይም 30 ደቂቃ ወክ አድርጎ መምጣት ስላለባቸው ከታች ነበር መኪና ፓርክ አድርገው ሄደው የሚያመጧቸው እና ወክ እያደረጉ ለማምጣት ገና እየሄዱ ነበር። ከዛ በኋላ ይዟቸው ሲመጡ ምን እንደደረሰ ምን እንደሆነ ይኸው በአይን አላየን፣ ግን ሲረበሹ እነሱ ሲሯሯጡ እኔ ራሱ ማውቀው ካስተመር ከዛ ውስጥ እንዳላውቃለሁ እንዲሁም እኔ ያለውን ሩም እንጂ ባውቅ ኑሮ እኔም ባለቤቴም ሂደን ለማውጣት በቃ ውስጣችን በጣም ፈልጎ ነበር። እና አሁንም ከሰዓት አደገው ከደረሰ በኋላ ለእኔ በጣም እንቅልፍ የነሳኝ ማለት ሂጄ መርዳት ብችል ኑሮ ሂጄ ባወጣቸው ኑሮ ከሞቱት ውስጥ ስነሱ ይሆን የሚለው በቃ እውነት አንዴ ብልን ሁሉ ላለው ከተኘውበት እና እጅግ ከባድ ነው። በሰዓት እኔ የሰው ልጅ እንደዚህ መፈተን በጣም ከባድ ነገር ነው።
እንግዲህ ይሄ የፓላሴዴስ አካባቢ ከፍተኛ ጉዳት የደረሰበት የሚወጡት መረጃዎች እንደሚያሳዩት ከዛ ውስጥ የተረፈው 17% ብቻ እንደሆነ፣ ሌላው ግን ወደ አመድነት እንደተቀየረ ነው መረጃዎች የሚወጡት። እና የእናንተ የመሸጫ ሱቅ እና አካባቢው ምን እንደደረሰበት ያወቃችሁት ያያችሁት ነገር አለ? ከዛ በኋላ ተመልሳችሁ ለመሄድ ችላችኋል?
ተመልሰን ለመሄድ እድሉን አላገኘንም። ምክንያቱም እንኳን የኛ ሱቅ ቀርቶ ሰው እንኳን ሕይወት ያለፈበት ሁኔታ ስለሆነ ይህኛውን ስለ ሱቁ ስለ አንዳንድ ነገሮቹ ላይ ቅድሚያ አይሰጠውም በአሁኑ ሰዓት፣ ከእኔም ጀምሮ ማለት ነው። ቅድሚያ የሚሰጠው የሰው ልጅ ሕይወት የጠፋው ነው ትልቁ ክብርና፣ አሁን መጀመሪያ ማን ጉዳት እንደደረሰበት ምን ምን እንደሆነ እሱን ነው መጀመሪያ የሚጣራው ማለት ነው። እና እኔም ያው በዜና በምናምን ከመስማት ውጭ እንደገና አንዳንዴ እንገናኛለን እኛ እንደዚህ የተዛ ጉዳት የደረሰብን ያው በወሬ ደረጃ በቃ ተርፏን ሊሆን ይችላል የሚባል ገና አሁን ሰሞኑን እየሰማን ነበር። እንዲሁም አንዳንድ የወጣ መረጃ አለ የሚባል ነገር ሰምተናል። ግን አሁን ቅድሚያ እየተሰጠው ያለ በጣም በሚያሳዝን ሁኔታ በዚህ ሰዓት ህይወታቸውን ያጡ ሰዎች አሉ። ህይወታቸውን ማጣት ብቻም ደግሞ ሳይሆን ተጎድተው ሆስፒታል ውስጥ አሁን ትሪት ይደረጋሉ። መተንፈስ ያቃታቸው በሰዓቱ ምክንያት ብዙ የተጎዱ ሰዎች ስላሉ ስለ አሁን ለትንሽ ቀናት በኋላ መረጃ በደንብ አገኛለሁ። ግን ለጊዜው ተርፏ የሚባል ነገር ሰምተናል። ከሆነም ያው የእግዚአብሔርን ስራ ያየንበት ነው። ግን ያው የእኛ ቢተርፍም ግን በቃ ማለት ከአስተመሮቼ እንደ ቤተሰብ ነበር የምናያቸው እና እነዛን በጣም እንደ ቤተሰብ ማያቸውን ለ8 ዓመት የቀኑ ማለት በሚቻል ደረጃ ነው ማገኛቸው እና እነሱን ከዛ ቦታ እንደዛ ሆኖ ማየት አስቸጋሪ ሁኔታ ነው የሚሆነው ማለት ነው። ቤታቸውን አጠው ከዛ ላይ የሚወዱትን ቤተሰብ እንዴት ነው የምናገኘው ብለው ሲጨነቁ፣ እኔ እንኳን 8 ዓመት ስለቆየሁ ይህን አይነት ስሜት ፈጥሮብኛል። እነሱ ደግሞ አንዳንዶች ተወልደው ያደጉበት አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርት ቤት ከዛ አካባቢ ነው የሄዱት። ሁሉንም ነገር በአንድ ቀን ሲያጡት እንጃ ከዚህ የበለጠ ከባድ የለም። እንደገና ደግሞ የሰው ህይወት ደግሞ ያለፈው ደግሞ እጅግ ከባድ ነው። እኔ መጽናናቱን እግዚአብሔር ይስጣቸው ነው የምለው። ምን ቃላት የለኝም፣ ምን ማድረግ ይቻላል።
ከወይዘሮ ተዋበች ጋር ያደረግነው ቃለ ምልልስ አላበቃም። በድረገጻችንና በቅዳሜ ምሽት የራዲዮ ፕሮግራማችን ቀጣዩ ክፍል ይቀርባል።
በካሊፎርኒያ የሰደድ እሳቱ በተነሳበት አካባቢ የሚኖሩ ኢትዮጵያውያን ጋር ጽዮን ግርማ ያደረገችውን ቆይታ ነው ቀደም ሲል ተከታትለን የተመለስ ነው። አሁን ወደ ቀጣዩ የትንታኔው መጽሔት ሌላ ቅንብራችን አልፋለሁ። ቀጣዩ ቅንብራችን የማስታወቂያ እጦት በርካታ ብዙሃን መገናኛዎችን ከገበያ እያስወጣ መሆኑን የተመለከተ ነው። በኢትዮጵያ በርካታ ብዙሃን መገናኛዎች ከማስታወቂያ እጦት በመነጨ የገንዘብ አቅም ማነስ ምክንያት የተዘጉ መሆናቸውን ባለሙያዎች አስታወቁም። ለአሜሪካ ድምፅ አስተያየት የሰጡ የዘርፍ ተዋናዮች የማስታወቂያ ችግር ለቴሌቪዥን ጣቢያዎችና የህትመት ውጤቶች መዘጋት ምክንያት እየሆነ እንደሆነ ተናግረዋል። የኢትዮጵያ መገናኛ ብዙሃን ምክር ቤት በበኩሉ ባለፉት ዓመታት በርካታ የህትመት ውጤቶች ከገበያ መውጣታቸውን ገልጾ ባለፉት 6 ወራት ደግሞ ስርጭታቸውን ያቋረጡ የሚዲያ ተቋማት እንዳሉ አስታውቋል። ችግሩን ለመፍታት የሚዲያ ፈንድ እንዲቋቋም የህዝብ ተወካዮች ምክር ቤትን ጠይቄያለሁም ብሏል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተከታዩን አዘጋጅቷል።
ከጥቂት ዓመታት በፊት በአዲስ አበባ የመዝናኛ ስፍራዎች፣ ካፌዎችና ቡና ቤቶች ሰዎች በእረፍት ቀናት ሻይ ቡና እያሉ ጋዜጦችና መጽሔቶችን ሲያነቡ መመልከት የተለመደ ነበር። በአሁኑ ጊዜ ግን እነዛ የህትመት ውጤቶች እምብዛም አይታዩም፣ እንዲያውም ለመጥፋት ተቃርበዋል ይላሉ የአሜሪካ ድምፅ ያነጋገራቸው ባለሙያዎችና የዘርፉ ተዋናዮች። የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ሥራ አስፈጻሚ አቶ ታምራት ኃይሉ በገበያ የቀሩት የህትመት ውጤቶች በጣት የሚቆጠሩ ብቻ ናቸው ይላሉ።
አሁን በተጨባጭ 3-4 ፕሬሶች ካልሆኑ በስተቀረ እንደ በፊቱ በጋዜጣ መረጃን ማግኘት፣ በመጽሔት ማግኘት በጣም አስቸጋሪ የሆነበት ሁኔታ ነው ያለው።
በህትመት ሚዲያው ዘርፍ ረዥም ጊዜ መቆየታቸውን የሚገልጹት አቶ ፈቃዱ ማህተመ ስላሴ ባለፉት ጊዜያት የራሳቸውን ሐምራዊ፣ እንቁ፣ ኢትዮ ሀበሻ፣ ጊዮንና ሀበሻ ሪቪው የተሰኙ ጋዜጦችና መጽሔቶችን ሲያሳትሙ መቆየታቸውን ተናግረዋል። በሂደት ግን የህትመት ሚዲያው እየተመናመነ መምጣቱን ነው የሚናገሩት።
ለመናገር በፊት እንደው ከ2006 በፊት የነበረውን ለመግለጽ ከ150,000 እስከ 200,000 ኮፒ ነው በአንድ ቀን ቅዳሜ ቀን የሚወጣው። አሁን ግን በገበያው ላይ የምታየው ቅዳሜ ቀን የሚወጣው ተሰብስቦ 10,000 ላይ የሚችልበት ጊዜ ላይ ነው ያለን። ይሄ እንግዲህ የሚያሳየው ምን ያህል የማንበብ መረጃን በነጻነት የማግኘት ችግሮች በሀገሪቱ ላይ እንዳሉ ነው የምታየው።
ለህትመት ሚዲያው መዳከም የተለያዩ ምክንያቶች ቢኖሩም ዋናው ግን ከማስታወቂያ እጦት የመነጨ እንደሆነ ባለሙያዎቹ ይናገራሉ። አቶ ቴዎድሮስ ካሳ ልዩ ልዩ ጋዜጦችንና መጽሔቶችን በማሳተም ላለፉት 20 ዓመታት በዘርፉ መቆየታቸውን ገልጸዋል። የመጨረሻው የህትመት ውጤትም የሀበሻ ወግ መጽሔት እንደነበር የገለጹት አቶ ቴዎድሮስ ይኸው መጽሔት ለ8 ዓመታት ገበያ ላይ ከቆየ በኋላ ባለፈው ዓመት ተዘግተዋል ይላሉ።
በአዋጅ ደረጃ ወይ ደግሞ በወረቀት ደረጃ እንዳለ እናውቃለን። ነገር ግን አንድም የመንግስት የማስታወቂያ ስራዎች ሌሎች የመንግስት ሚዲያዎች ላይ፣ ሌሎች የመንግስት የህትመት ውጤቶች ላይ የሚተላለፉ አንድም ቀን የሀበሻ ወግ መጽሔት ወይ ደግሞ እኔ በበላይ ሆኜ በምመራው መጽሔት ላይ አንድም ቀን ማስታወቂያ መጥቶልን አያውቅም። እንኳን ከመንግስት አካል ሊመጣልን ቀርቶ ግለሰቦች እንኳን በፈቃደኝነት ወይ ደግሞ መጽሔቶቹ ህዝብ ያነባቸዋል፣ ህዝብ ይፈልጋቸዋል፣ ህዝብ የሚፈልገው ላይ ነው ማውጣት የምንፈልገው ብለው እንኳን እኛ ላይ ማውጣት አይችሉም ነበር። እኛ ላይ ካወጡ በመንግስት በኩል ጫና ይደረግባቸው ነበር። ማስታወቂያ የሚሰጡ ድርጅቶችንም ልዩ ክትትል ይደረግባቸው ነበረ።
አቶ ፈቃዱ ማህተመ ስላሴም እንደዚሁ የወረቀትና የማሳተሚያ ዋጋ መናር፣ መረጃን በቀላሉ አለማግኘትና ፖለቲካዊ ጫና የህትመት ዘርፉን ቢፈትኑትም ትልቁ ችግር ግን የማስታወቂያ እጦት እንደሆነ ይገልጻሉ።
ኢትዮ ሀበሻ ጋዜጣ ያው በማስታወቂያ ችግር አቅም በላይ በመሆን አቁመነዋል። ፍትሐዊ የማስታወቂያ ክፍፍል እንዲኖር ብዙ ጊዜ ጥያቄ አቅርቧል። በነጻ ለሆኑ ሚዲያዎች የመንግስት ተቋማት እንግዲህ ነጻ ለሆኑ ሚዲያዎች ግብር ከፋዮች ናቸው፣ እነሱም የህዝብ ናቸው፣ መሰጠት ነበረበት። ግን የሚሰጠው ለሚፈለጉ ተመርጠው ነው የሚሰጠው። እኛ እንደ ተቋም ሄደን ጠይቀን መልስ የሚሰጠን የለም። ሁሉም መንግስት ተቋም ላይ ትልቁ ችግር ለሚዲያዎቹ መመናመን፣ የወረቀቱን መጨመር ችግር ሊሆን ይችላል። ወረቀቱን ግን ማስታወቂያ ካገኘ እነኚህን ነገሮች ከቨር ማድረግ ትችላለህ። እና የወረቀቱ ዋጋ መወደድ፣ መንግስት በሞኖፖል ማስታወቂያዎቹ መያዝ እና ወደ ነጻ ሚዲያዎች እነኛ ማስታወቂያዎች እንዳይሄዱ እጠባ መጣል ከገበያ እንድንወጣ እያደረገን ያለ ነው።
ይኸው ችግር የህትመት ውጤቶችን ብቻ ሳይሆን የብሮድካስት መገናኛ ብዙሃንንም እያዘጋ ነው ይላሉ ባለሙያዎቹ። በቅርቡ ከሳተላይት ከወረዱት የቴሌቪዥን ጣቢያዎች አንዱ የሆነው የኢሳት ቴሌቪዥን ዋና ስራ አስፈጻሚ አቶ አበበ ቦጋለ በዘርፉ ያለውን የማስታወቂያ ችግር እንዲህ በማለት ያብራራሉ።
ከፍተኛ የሆነ የፋይናንስ ፕሬዥር ውስጥ ነው የኖርነው። ምንም አይነት ማስታወቂያ እሳት ላይ አይመጣም። ትንሽ ከሳተላይት መክፈል አቅቶን ነው የቆምነው። በተለያየ መንገድ የሚደርሱብን ጫናዎች እንዲነሱልን እና ፌር በሆነ መንገድ ማስታወቂያ ማግኘት እንድንችል የጀመርነው ጥረት አለ። እሱን እየጠበቅን ነው። እስካሁን ድረስ በዚህ ጉዳይ የተቀነሰ ሰራተኛ የለም። ግን በዚህ የምንቀጥል ከሆነ ከሰራተኞቻችንን ለመበተንና ለምን ከአየር እንደጠፋን ጋዜጣዊ መግለጫ ሰጥተን የምንሰናበትበት ሁኔታ ይኖራል የሚል ሀሳብ አለኝ።
ለማስታወቂያው መታጣት ፖለቲካዊ ጫና ትልቅ ሚና ተጫውቷል በማለትም ይገልጻሉ አቶ አበበ።
ሰፍ ላይ በምንሰጣቸው ማስታወቂያዎች ምክንያት ከመንግስት የተለያዩ ጫናዎች ሊደርሱብን ይችላል የሚል ስጋት እንዳላቸው ያነጋገርናቸው ባለሀብቶች ወይ ትላልቅ ድርጅቶች ያንን ስሜት ገልጸውልናል።
የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ የአቅም ችግር የገጠማቸው የቴሌቪዥን ጣቢያዎች ተዘግተዋል ይላሉ።
ከቅርብ ጊዜ ወዲህ የዚህ የዶላር ለውጥ ጋር ተያይዞ ከፍተኛ የሆነ የሳተላይት ክፍያ ስላለ በዶላር የሚከፈል እሱን ማግኘት በጣም አስቸጋሪ ከመሆኑ ጋር ተያይዞ በመጀመሪያ ላይ የተወሰኑ መገናኛ ብዙሀን ስርጭታቸውን አቆሙ። አንዳንዶቹ ሰራተኞቻቸውን ቀነሱ፣ ጋዜጠኞችን ማለት ነው። አንዳንዶቹም ተዘጉ ማለት ነው።
ለፋይናንስ አቅም ማጣት ትልቁ ምክንያት ምን እንደሆነም ገልጸዋል።
በተለይ የግሎቹ በዋናነት ስራቸውን ሊሰሩ የሚችሉት ከማስታወቂያ ገቢ ጋር በተያያዘ ነው። አሁን ባለው ወቅታዊ ሁኔታ ህትመት መገናኛ ብዙሀኑ እየተዳከመ ከመሆኑ ጋር ተያይዞ ይህ ነው የሚባል ማስታወቂያ ለማግኘት አስቸጋሪ ነው። ማስታወቂያው ከሌለ ወይ በስርጭት ነው ገቢ ሊገኝ የሚችለው፣ ብዙ በማተም ማለት ነው። አሁን ደግሞ በስፋት ለማተም የሚያስችል ሁኔታ የለም። አንዱም ቅድም ያነሳነው የወረቀት ዋጋ አለ። ሁለተኛ የስርጭቱ የአንባቢው ቁጥር ጋር የተያያዘ ችግር አለ። በዚህም የተነሳ ቁጥራቸው ቀላል የማትላቸው ጋዜጦችና መጽሔቶች ተዘጉ። ሬዲዮና ቴሌቪዥንም አካባቢ የሚታየው ነገር ተመሳሳይ ነው ያለው። አንድም ማስታወቂያ ሳያስነግሩ የሚሄዱ ጋዜጦች እንዳሉት ሁሉ ሬዲዮና ቴሌቪዥን ላይ ተመሳሳይ ነገሮችን እንመለከታለን እና በዚህ ሁኔታ ሊቀጥሉ እንደማይችሉ ይታወቃል።
በማስታወቂያ እጦት ምክንያት ዋናዎቹ ብዙሃን መገናኛ ከገበያ ከወጡ ህብረተሰቡ ለማህበራዊና ለዲጂታል ሚዲያው ይጋለጣል። ይህ ደግሞ የራሱን ጉዳት ሊያስከትል ይችላል በማለትም ያስረዳሉ ባለሙያዎቹ። አቶ አበበ ቦጋለ፦
እነዚህ ቴሌቪዥኖች ደግሞ ሙሉ በሙሉ መጥፋት ኤዲቶሪያል ፖሊሲ ኖሯቸው ተጠያቂነትና ኃላፊነት ስሜት ተሰምቷቸው ለማይሰሩ አለመረጋጋቱን ሊያባብስ ለሚችሉ ሰዎች ሜዳውን መልቀቅ አደጋ ላይ ይዘው ይመጣል የሚል ፍርሃት ስላለኝ ይሄ ነገር ታስብበት ሆኖ ብዬ ነው ማስበው።
በኢንተርኔት ሽፋን ውስንነትና በኢንተርኔት ዋጋ መወደድ ምክንያትም አብዛኛው ማህበረሰብ ከዲጂታል ሚዲያው መረጃ የማግኘት ዕድል አይኖረውም ብለዋል። የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ሥራ አስፈጻሚው አቶ ታምራት ኃይሉ ችግሩን በዘላቂነት ለመፍታት ሁለት ምክር ሐሳቦችን ለመንግሥት አቅርበናል ብለዋል።
የመጀመሪያው በፖሊሲ ደረጃ ያለ የአልኮል መጠጦችን ሙሉ ለሙሉ ከመገናኛ ብዙሃን ላይ የማገድ ሁኔታው ሊስተካከል ይገባል። ቢያንስ በሌሎች ሀገሮች ላይ እንደተለመደው ከተወሰነ ሰዓት በኋላ መገናኛ ብዙሃን እነኝህን ማስታወቂያዎች ልጆች ከተኙ በኋላ ማለት ነው ማስነገርና አቅማቸውን መገንባት ይችላሉ። በዛ የተሻሉ ፕሮግራሞችን ሊሰሩ ይችላሉ። ሁለተኛው አማራጭ ደግሞ ብለን ያሰብነው የሚዲያ ፈንድ መቋቋም አለበት ብለን እናስባለን። የመገናኛ ብዙሃን አዋጁ በቅርብ ጊዜ እንዲሻሻል ለፓርላማ ቀርቧል ከሚኒስትሮች ምክር ቤት። እሱ ላይ ተደጋጋሚ ውይይቶችና ክርክሮች በፓርላማ የዲሞክራሲ ጉዳዮች ቋሚ ኮሚቴ በኩል ጥሪ ተደርጎልን ተወያይተናል። እዛ ላይ ሊደነገጉ የሚገባቸው ህጎች ካሉ እሱን ሀሳብ እንድንሰጥ በተጠየቅነው መሰረት ይሄ የሚዲያ ፈንዱን እንደ አንድ አጀንዳ አድርገን አቅርበነዋል።
የሀበሻ ወግ መጽሔት ባለቤት አቶ ቴዎድሮስ ካሳም መንግስት ችግሩን ለመቅረፍ ሚናውን መወጣት አለበት ይላሉ።
የኢትዮጵያ ብሮድካስት ባለስልጣን የሬጉላቶሪ ስራ ላይ ብቻ ነው በጣም አተኩሮ የምታየው እና ይሄ በሀሳብ መደገፍ በማቴሪያል መደገፍ እንኳን ይቀር፣ ነገር ግን እንደው የሚያስፈልጉ ነገሮችን አብረን ሆነን እንስራ፣ ተማክረን እንስራ የሚሉትን ነገሮች ማየት አልቻልንም። ቢችል ሚዲያውን ጠርቶ አወያይቶ ምንድን ነው ችግራችሁ፣ የቆማችሁበት ምክንያት ምንድን ነው የሚለውን ነገር በውይይት ደረጃ ቢያወያየን ያሉትን የመፍትሄ ሀሳቦችም ልንነግረው እንችላለን።
በጉዳዩ ዙሪያ ከኢትዮጵያ መገናኛ ብዙሃን ባለስልጣን አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ተመልካቾቻችንና አድማጮቻችን እየተከታተላችሁ ያላችሁት የረቡዕ ምሽት የአሜሪካ ድምፅ ዝግጅታችን ነው። ወደ ቀጣዩ የትንታኔው መጽሔት ቅንብራችን እናልፋለን። ወደ ኬንያ ይወስደናል። በኬንያ የሚገኙ የሰብአዊ መብት ተሟጋጅ ድርጅቶች በመንግስት ፖሊሲዎች ላይ ተቋማቸውን ባሰሙ ተቺዎች ላይ እየደረሰ ያለውን አፈና እየጨመረ ከመምጣቱ ጋር ተያይዞ ፖሊስን ተወቃሽ አድርገዋል። ከመልካም አስተዳደር ጋር የተያያዙ ስጋቶቻቸውን ያጋሩ ቢያንስ 29 ሰዎች የገቡበት እንዳልታወቀም የለውጥ አቀንቃኞች ተናግረዋል። ቪክቶር አሙንጋ ከናይሮቢ ላከችውን ዘገባ ሀብታሙ ወደ አማርኛ መልሶታል። ሀብታሙ ስዩም ያቀርባል።
ኬንያዊው የካርቱን ሰዓሊ ጌሊዮን ኪቤት በአውሮፓውያኑ ታህሳስ 2024 በዋና ከተማይቱ ናይሮቢ የነበረን ስብሰባ አጠናቆ በመጓዝ ላይ ያለ ያልታወቁ ሰዎች አውቶቡስ ውስጥ በግዳጅ ባስገቡት ወቅት የደረሰበትን እንግልት ያስታውሳል። ኪቤት በግዴታ መኪናው ውስጥ ከገባ በኋላ አጋሾቹ ለተወሰኑ ኪሎ ሜትሮች እንደወሰዱትም ይናገራል።
አሄዳ ሲን ንኮዋፒ
አንዲት ሴት ወዴት ነህ ስትለኝ አስታውሳለሁ። በድንገት አራት ሰዎች ከመኪና ዘለው ከወጡ በኋላ በግዳጅ አስገቡኝ። ጭንብል አጥልቀው ነበር። የለበስኩትን ቀደው አይኖቼን ለመሸፈን ተጠቀሙበት። እጆቼንም አስሯቸው ነበር።
ኪቤት እንደ ፕሬዚደንት ዊልያም ሩቶ ባሉ የመንግሥት ሰዎች ላይ የሚሳለቁ የካርቱን ስዕሎችን ይስላል። ፕሬዚደንቱ ሬሳ ሳጥን ውስጥ ሆኖ የሚያሳየው ስዕሉ በተለይ በእጅጉ መነጋገሪያ ሆኖ ነበረ። የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን እንደገለጸው የኪቤት ጉዳይ በስድስት ወራት ውስጥ ብቻ ከታፈኑና በግዳጅ ከተሰወሩ 82 ሰዎች መካከል አንዱ ነው። ኪቤትና ሌሎች አራት ሰዎች ቢፈቱም በርካቶች ግን ተመሳሳይ ዕጣ አልገጠማቸውም። በኬንያ ከአውሮፓውያኑ መስከረም 2023 እስከ ነሐሴ 2024 ባለው ጊዜ ውስጥ የታገቱ ሰዎች ቁጥር 44 በመቶ ደርሷል ሲል የሀገሪቱ ብሔራዊ ደህንነት ዘገባ አመላክቷል። ባለሥልጣናቱ ቁጥሩ ከመስከረም 2022 እስከ ነሐሴ 2023 ካለው ጋር ሲነጻጸር በ36 በመቶ ጨምረዋል ብለዋል። ብዙዎቹ ሰለባዎች በደካማ አስተዳደር ላይ ትችት የሚያቀርቡ ናቸው ይላሉ የመብት ተሟጋች ቡድኖች። ኤሩንጉ ሃውተን የአምነስቲ ኢንተርናሽናል የኬንያ ዋና ኃላፊ ናቸው።
በዋነኛነት እያየን ያለ ነው ከሕግ አግባብ ውጭ የሰዎችን ሕይወት መቅጠፍ፣ በሕጋዊ መንገድ ደካማ አስተዳደርን የሚቃወሙ ወይም በመንግሥት ላይ ያላቸውን ስጋት በሚገልጹ ዜጎች ላይ ፍርሃትን ለማጫር አገልግሎት መዋሉን ነው።
አንዳንድ ኬንያውያን የቀረጥ ጭማሪንና ሙስናን ጨምሮ መንግስትን ለመቃወም ወደ ማኅበራዊ ሚዲያ አምርተዋል። ነገር ግን እሁድ ላይ በተከናወነው ሕዝባዊ ዝግጅት የሀገሪቱ የውስጥ ካቢኔ ጸሐፊ ኪፕቹምባ ሙኩርመን የመንግሥት ነቃፊዎችን ወንጀለኞች ሲሉ ጠርተዋቸዋል። በአፈና ተግባራት ውስጥ የፖሊስ ተሳትፎም እንደሌለ ተናግረዋል።
ወንጀለኞችና መጥፎ ባህሪ ያላቸው ሰዎች ወደ ዲጂታል ምህዳሩ ከተሸጋገሩ በዚያም እንደምንከተላቸው ልነግራችሁ ወዳለሁ። ይህንን የምናደርገው ሕግና ስርዓት መኖሩን ማረጋገጥ ስለምንፈልግ ነው።
የኬንያ ጠበቆች ከአፈናው ጋር በተያያዘ የፖሊስ ኃይሉ ዋና አዛዥ ተጠያቂ እንዲሆኑ ለሀገሪቱ ከፍተኛ ፍርድ ቤት አቤቱታ አቅርበዋል። እንደ ጠበቆቹ ገለጻ መንግሥት ከተጠያቂነት እየሸሸ ነው። ግሎሪያ ኪማኒ የኬንያ የሕግ ማህበረሰብ አባል ናቸው።
ጥያቄያችንን ያቀረብነው ከሐምሌ ጀምሮ እስከ ዛሬ ድረስ ነበር። ምንም አይነት ምርመራ አልተደረገም። የትኛውም ምርመራ አልተጣራም። ተጠያቂ ስለሆኑት ግለሰቦች እየተነገረን አይደለም።
የኬንያ ፖሊስ ዋና አዛዥ ዳግላስ ካቻንጃ እና የኬንያ ወንጀል ምርመራ ተቋም ኃላፊ መሐመድ አሚን አፈናውን አስመልክቶ ፍርድ ቤት ይቀርባሉ ተብሎ ይጠበቃል። ሁለቱ ባለሥልጣናት ከዚህ ቀደም ፍርድ ቤት እንዲቀርቡ ሶስት ጊዜ መጥሪያ ቢደርሳቸውም ትዕዛዝ ሳይፈጽሙ ቀርተዋል።
ቀጣዩ ዘገባችን ደግሞ ወደዚህ ወደ አሜሪካ ይመልሰናል። ትላንት ማክሰኞ በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ፊት የቀረቡት የተመራጩ ፕሬዚዳንት ዶናልድ ትራምፕ እጩ የመከላከያ ሚኒስትር ፒት ሄግሴት የሴኔቱ ወታደራዊ አገልግሎት ኮሚቴ አባላት ከሆኑ ዲሞክራት አባላት የበረታ ሙግት ገጥሟቸዋል። የአሜሪካ ድምፅ የመከላከያ ሚኒስቴር ዘጋቢ ካርላ ባብ ተከታዩን ዘገባ አጠናቅራለች። ቆንጅታዬ እንደሚከተለው ታቀርበዋለች።
በጦር ሜዳ የተዋጉ አርበኛና የቴሌቪዥን ዝግጅት አቅራቢም የነበሩት ፒት ሄግሴት ያልተለመደ ስለሆነው ስለታጩበት የዩናይትድ ስቴትስ የመከላከያ ሚኒስትርነት ጉዳይ እንዲህ ሲሉ ነበር ያስረዱት።
ቦታው ላይ ለነበረ ሰው አመራሩን መስጠት የሚያስፈልግበት ጊዜ ነው። ለለውጥ የሚሰራ በኩባንያዎችም ውስጥ ይሁን በተወሰኑ ፕሮግራሞች ወይም ፈቃድ ባላቸው መግለጫዎች የሚያስጠብቀው የራሱ ጥቅም የሌለው ሰው ማለት ነው። እኔ የምቆምለት ልዩ ጥቅም በጦርነት ውስጥ የተሰማሩ ተዋጊዎች ጥቅም ብቻ ነው።
ከአሁን ቀደም የቀረቡ የመከላከያ ሚኒስትር እጩዎች ከሁለቱም ፓርቲዎች በኩል በሰፊው ድጋፍ ተችሯቸዋል። የፒት ሄግሴት ግን እንደዚያ አይደለም። በሕግ መወሰኛው ምክር ቤት የጦር ኃይል አገልግሎት ኮሚቴ አንጋፋ አባል የሆኑት ዲሞክራቱ ሴኔተር ጃክ ሪድ እንዲህ አሉ።
ከእርሶ በፊት የነበሩትንም ሁሉንም ደግፌ ድምፄን ሰጥቻቸዋለሁ፣ በመጀመሪያው የትራምፕ አስተዳደር የነበሩትንም ጭምር። እንዳለመታደል ሆኖ እርሶ ግን የመከላከያ ሚኒስትር ለመሆን የሚያበቃው ባህሪውም እርጋታውም ብቃቱም ይጎድሎታል።
በሌላ በኩል ሄክሰት ፔንታገን በብዝሃነት በእኩልነትና በአሳታፊነት ላይ በማትኮሩ የጦር ኃይሉን ጥንካሬ አዳክሞታል ከሚሉ ሪፐብሊካን አባላት በኩል አድናቆት አግኝተዋል። ሪፐብሊካኑ የምክር ቤት አባል ማይክል ዋትስ
I have no doubt that he is going to get the Pentagon back to its primary
Pentagonን ወደ ዋና ተልእኮው እንደሚመልሱት ምንም ጥርጥር የለኝም። እርሱም ለማውደም ዝግጁ ሆኖ መገኘት ነው። ጠላቶቻችን የሚፈሩት ያን ጠንካራ ቁመናችንን ነው። ያ የተዋጊነት ቁመናም ነው ሰላምን የሚያስጠብቀው።
ዲሞክራቶች በበኩላቸው ምግባረ ብልሹነትና ወሲባዊ ጥቃት በመፈጸም የቀረበባቸውን ወንጀላዎችና በአስተዳደር ተመክሮ ረገድ ያላቸውን እጥረት በማንሳት ጥያቄ አቅርበውላቸዋል። ሴኔተር ጋሪ ፒተርስ
We're hiring you to be the CEO of one of the most complex largest organizations
ባለም ላይ ካሉት እጅግ ውስብስብና ግዙፍ ተቋማት መካከል አንዱ የሆነው ተቋም ዋና የሥራ አስፈጻሚ አድርገን ልንቀጥሮት ነው። የዳይሬክተሮች ቦርዱ እኛ ነን። አንድ ሰው የግዙፍ ኮርፖሬሽን የዳይሬክተሮች ቦርድ ጋር ቀርቦ እንደምታውቁት ካሁን ቀደም የ100 ሰዎች አለቃ ሆኜ ሰርቻው ቃለሁ ቢል የትልቅ ኩባንያ የሥራ አስፈጻሚ አድርጎ የሚቀጥረው አንድም የዳይሬክተሮች ቦርድ ይኖር እንደሆነ አላውቅም።
የቻይናን የወራሪነት ባህሪ መታገል አንዱ የመከላከያ ሚኒስቴር ዋና ትኩረት እንደሆነ እጩ ፒት ሄክሴት እንዲህ ሲሉ አስረድተዋል።
We will work with our partners and allies
ኮሚኒስቶቹ ቻይናውያን በኢንዶ ፓሲፊክ አካባቢ ወረራ እንዳያደርሱ ለመከላከል ከአጋሮቻችንና ከወዳጆቻችን ጋር ሆነን እንሰራለን።
10 አባል ሀገራት ስላሉት የኢንዶ ፓሲፊክ ቀጣና ሀገሮች ማህበር አሲያን ጉዳይ በቀረበላቸው ጥያቄ ግን አንዱንም አባል ሀገር ለመጥራት ሳይችሉ ቀርተዋል። ዲሞክራቷ ሴኔተር ታሚ ደክወርት እንዲህ አሏቸው።
ሚስተር ሄክሴት እነሱ አንዳቸውም የኢንዶ ፓሲፊክ ቀጣና ወይም አሲያን ሀገሮች አይደሉም። እርሱ የጠሯቸው 3ቱ ሀገሮች አንዳቸውም የአሲያን ቀጣና ውስጥ አይደሉም። ስለዚህ እንደዚህ ያሉ ድርድሮች ለማድረግ ሲዘጋጁ ቀደም ብለው ትንሽ የቤት ስራውን ሰርተው ቢዘጋጁ ቢያሳስቦታለሁ።
ፒት ሄክሴት በቅርቡ ሴቶችን በውጊያ ማሳተፍን በመቃወም ስለወጧቸው ጽሑፎችና ስለሰጧቸው አስተያየቶች ዲሞክራቶችና ሪፐብሊካን የምክር ቤት አባላት በጥያቄ ወጥረው ይዘዋቸው ነበር።
I'm straight up just saying we should not have women in combat roles.
ከልቤ ነው የምናገረው። ሴቶች ውጊያ ውስጥ መግባት የለባቸውም። የበለጠ ውጤታማም አላደረገንም። የበለጠ አወዳሚም አላደረገንም። እንዲያውም ውጊያውን የበለጠ ውስብስብ ነው የሚያደርገው።
ሪፐብሊካኗ ሴኔተር ጃኒ ኤርንስት የሚከተለውን ጥያቄ አቅርበውላቸዋል።
As Secretary of Defense, will you
የመከላከያ ሚኒስትር ቢሆኑ ሴቶች በውጊያ ለመሳተፍ እድል ማግኘታቸው እንዲቀጥል ይደግፋሉ?
ፒቴክሰት ሲመልሱ
Yes, women will have access to ground combat roles, combat rows.
አሁን መስፈርቶቹ ከፍተኛ መሆናቸው እስከቀጠለ ድረስ ሴቶች በምድር ውጊያው መሳተፍ ይችላሉ።
ፔንታገን ለቪኦኤ በጽሑፍ በላከው ቃል የወታደራዊ አገልግሎት ብቁነት መስፈርቶቹ በተለይም ጾታ ሳይለይ ለውጊያና ለልዩ ስምሪቶች የሚመደቡ ሰዎች ብቃት ያላቸው ብቻ መሆናቸውን ለማረጋገጥ የሚውሉት ጥብቅ የሆኑ መመዘኛዎች ዝቅ አልተደረጉም ብሏል። ዲሞክራቷ ሴኔተር ኤሊዛቤት ዋረን ሄክሴት እጩነታቸው እንዲጸድቅላቸው በቂ የሆነ ድምጽ ለማግኘት በሚል በፊት የነበራቸውን አቋማቸውን መቀየራቸው አሳሳቢ ሆኖ እንዳገኙት ተናግረዋል።
And I hope you understand that many women serving in the military
ጦር ሰራዊት ውስጥ ብዙ ሴቶች በአሁን ወቅት ምን ሊያስቡ እንደሚችሉ ይረዱታል ብዬ ተስፋ አደርጋለሁ። ለረጅም ጊዜ ይዘውት የኖሩትና አጠንክረው የሚያቀነቅኑትን አቋሙን እንዲህ በ32 ቀን ውስጥ ፈጥነው መለወጥ ከቻሉ ሹመቶ ከጸደቀሉት በኋላ በ32 ቀን ውስጥ በፊት እቅጩ ነው የምናገረው ሴቶች ውጊያ ውስጥ መግባት የለባቸውም ወዳለው ሰውዬ ቢመለሱስ ሊሉ ይችላሉ።
ሄክሴት ሹመታቸው ይጸድቅላቸው ዘንድ ያብላጫዎቹን የሴኔቱን አባላት ድምጽ ማግኘት ይኖርባቸዋል። ከ100 የሕግ መወሰኛ ምክር ቤት አባላት ውስጥ 53ቱ ሪፐብሊካኖች ናቸው። ይሁን እንጂ እያንዳንዱ ሴኔተር እጩነታቸውን ደግፎ ድምጽ ይስጣቸው ወይም ይቃወማቸው ከወዲሁ በግልጽ የሚታወቅ ነገር የለም።
አድማጮቻችንና ተመልካቾቻችን የተከታተላችሁት ያለችሁት የጥር 7 2017 የአሜሪካ ድምጽ ዝግጅታችን ነው። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት በኢትዮጵያ ቻናል ኤንኤስኤስ 12 ላይ እየተደመጠም ይገኛል። ዝግጅቶቻችን በዌብሳይታችን amharic.vnews.com እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ እንዲሁም በትዊተር ሃሽታግ ቪኦኤ አማሪክ ላይ እና በዩቲዩብ እና ኢንስታግራም ላይ እንድትከታተሏቸው እንጋብዛለን። አሁን ወደ ምሽቱ የመጨረሻው ቅንብራችን ወደ ሆነ እናልፋለን። የፌስቡክ እና ኢንስታግራም ማህበራዊ ሚዲያዎችን የሚያሳድረው ግዙፍ የቴክኖሎጂ ኩባንያ ሜታ በማህበራዊ ትስስር ገጾች ላይ የሚተላለፉ ሐሰተኛ መረጃዎችን ለመቀነስ ከሶስተኛ ወገን ተቋማት ጋር በመተባበር ያካሄደ የነበረውን የመረጃ ማጣራት ስራ ማቋረጡን፣ ሐሰተኛ መረጃዎችና የጥላቻ ንግግሮች በስፋት እንዲሰራጩ ያደርጋል ሲሉ ተቺዎች ተናግረዋል። በአሁኑ ወቅት ውሳኔው በአሜሪካ ውስጥ ብቻ ተግባራዊ እንደሚደረግ ለአሜሪካ ድምፅ የገለጸው ፌስቡክ በበኩሉ ከአሜሪካ ውጭ ወዳሉ ሀገራት ተግባራዊ ከመደረጉ በፊት ተቋሙ የሚኖርበትን ግዴታዎች በጥንቃቄ እንደሚያጠናም ገልጿል። ስመኝሽ የቆየ በዚህ ጉዳይ ያጠናቀረችው ዘገባ እንደሚከተለው ይቀርባል።
ፌስቡክ፣ ኢንስታግራም፣ ትሬድ እና ዋትሳፕ የተሰኙትን የማህበራዊ ትስስር መተግበሪያዎች የሚያስተዳድረው ሜታ ከሶስተኛ ወገን የመረጃ አጣሪ ተቋማት ጋር በመተባበር የመረጃዎችን እውነተኛነት ለማረጋገጥ የሚሰራውን ስራ ማቋረጡን ያስታወቀው ባለፈው ሳምንት ነበር። የሜታን ውሳኔ አስመልክቶ ዋና ስራ አስፈጻሚው ማርክ ዙከንበርግ በተቋሙ ድረገጽ ላይ በቪዲዮ አማካኝነት ባስተላለፉት መልእክት በማህበራዊ ሚዲያዎቹ ላይ የሚሰራጩ ይዘቶችን ለመቆጣጠር ውስብስብ ስርዓት መገንባታቸውን አስታውሰው ሆኖም ስርዓቶቹ ስህተት እየሰሩ ነው ብለዋል።
Even if they accidentally censor just 1% of posts,
ምንም እንኳን ከይዘቶቹ 1% የሚሆነው ብቻ በአጋጣሚ በስህተት ሳንሱር ቢደረጉ በሚሊዮን የሚቆጠሩ ሰዎች ይሆናሉ። ስለዚህ ይህ በጣም ብዙ ስህተትና ብዙ ሳንሱር ነው የምንልበት ደረጃ ላይ ደርሰናል።
በዚህ ምክንያት ከዚህ በኋላ ሜታ መረጃ አጣሪዎችን በመጠቀም ሐሰተኛ መረጃዎችንና የጥላቻ ንግግሮችን ከፌስቡክና ከሌሎቹ ማህበራዊ ሚዲያዎች ላይ ለመቀነስ ያደርገ የነበረውን ጥረት ማቋረጡንና በመትኩ ኤክስ የተሰኘው መተግበሪያ እንደሚያደርገው ከማህበረሰቡ የሚደርሱ ጥቆማዎችን ብቻ እንደሚጠቀም አስታውቋል። ይህ ግን በርካታ ጋዜጠኞችን፣ የሰባዊ መብት ተሟጋቾችንና መረጃ አጣሪዎችን አስቆጥቷል። ሮሆቦት አያሌው ሀቅን በማጣራት ሙያ የተሰማራች የዲጂታል ሚዲያ ተንታኝ ባለሙያ ናት።
እንኳን ይቅርና እነዚህ ሀቅ አጣሪዎች ወይም መረጃ የሚያጣሩ ድርጅቶች ስራቸውን ከፌስቡክ ጋር በስራት አቁቦ ይቅርና እየሰሩ ባለበት ሁኔታ ራሱ በቂ አይደለም የሚል የተለያዩ ትችቶች ሲደርሱበት ነበር ማለት ነው። ስለዚህ አሁን ያልኩሽ የጤና ብንል፣ ከምርጫ ጋር ተያይዞ ብንል፣ ከግጭቶች ጋር ተያይዞ ብንል የምናያቸው ሐሰተኛ መረጃዎች የሰዎችን ውሳኔዎች እና የቀን ተቀን ውሎች በዛው መጠን የመጉዳት ኃይላቸው እየጨመረ ይሄዳል። ሐሰተኛ መረጃ የሚያሰራጩ አካላት የሚያሰራጩበትን አላማ ግጭትንም ለማስፋፋት ቢሆን ለገንዘብ ጥቅም ቢሆን በዛው መጠን የራሳቸውን ጥቅም እያስከበሩ ነገር ግን ማህበረሰቡን እና ተጠቃሚውን የሚጎዱ መረጃዎች ስርጭታቸው ይበዛል ማለት ነው። የሚቆጣጠራቸው አካል ባለመኖር
ሜታ ቀደም ብሎ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የዲሞክራሲ ስጋት መሆናቸውን ይገልጽ ነበር። በተለይ እንደ አውሮፓውያን አቆጣጠር በ2016 በተደረገው የዩናይትድ ስቴትስ ምርጫ ወቅት ሩሲያ ሐሰተኛ መረጃዎችን በስፋት አሰራጭታለች የሚለው ክስ በመበርታቱ ከመረጃ አጣሪዎች ጋር ጠንካራ ትስስር ፈጥሮ ነበር። ዙከንበርግ ባለፈው ማክሰኞ ባስተላለፉት የቪዲዮ መልእክታቸው ግን መረጃ አጣሪዎች ከሚያበረክቱት መልካም አስተዋጽኦ ይልቅ የሚሰሩት ስህተት እየበዛ መሄዱን ነው አጽንኦት ሰጥተው የተናገሩት።
መረጃ አጣሪዎች ፖለቲካዊ ወገንተኝነት የተላበሱ ሆነዋል። እንዲፈጥሩ ከሚጠበቀው እምነት የበለጠ እምነት አጥፍተዋል፣ በተለይ በአሜሪካ። ስለዚህ ከሚቀጥሉት ቀናት ጀምሮ በማህበረሰቡ ላይ መሰረቱ ወደሚያደርግ ስርዓት ነው የምንሻገረው።
በማህበራዊ ሚዲያዎች ላይ በከፍተኛ ሁኔታ እየተሰራጩ ያሉ ሐሰተኛ መረጃዎችና የጥላቻ ንግግሮች ከግለሰብ ጤና መቃወስ አንስቶ እስከ ኢኮኖሚያዊና ሀገራዊ ቀውሶች የደረሱ ጉዳቶች ማስከተላቸውን የምታመለክተው ረሆቦት ግን ሜታ የመረጃ ማጣራቱን ስራ ለማህበረሰቡ ማውረዱ በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ውጤታማ ላይሆን እንደሚችል ታመለክታለች።
አሁን እንደሱ አይነቱ ሜቢ ለውጭ ሀገራት ወይም ደግሞ የተማረ ህዝብ የሚበዛባቸው ሀገራት ላይ ትንሽ ሊሰራ ይችል ይሆናል። ምክንያቱም እንደ ግለሰብ ወይም ደግሞ እንደ ኮሚቲ ግለሰቦች የሚሰሩት ከሆነ ይህንን ስራ የራሳቸው ባያዝ ይኖራል፣ ወይም የራሳቸው የግል አስተያየት፣ የራሳቸው አስተሳሰብ፣ የራሳቸው ፍላጎት እንዲሁም ደግሞ የራሳቸው እምነት ለሚወስኑት ውሳኔ ተጽዕኖ ያሳድርባቸዋል። ስለዚህ በሰዎች ውሳኔ ላይ ወይም በአንድ ግለሰብ እና በጥቂት ግለሰቦች ውሳኔ ላይ ሪላይ አድርጎ ይህንን ዲሲሽን መውሰድ ከባድ ነው የሚሆነው ማለት ነው። እንኳን እንደሱ ይቅርና በባለሙያዎች ተሰርቶ ራሱ ኢፌክቲቭ አልነበረም። ከዛ በተጨማሪ ደግሞ እንዳልኩሽ እንደ ኢትዮጵያ አይነት በጣም የሚዲያ አጠቃቀማችን ወይም ንቃታችን በጣም ዝቅተኛ የሆኑ ሀገራት አፍሪካ ውስጥ ብቻም ሳይሆን ሌሎችም ሀገራት ኤዥያ ውስጥም ላቲን ውስጥም በምናይበት ጊዜ የሚመጣላቸው መረጃ ራሱ ሐሰት ይሆናል ብለው የማያስቡ ብዙ ተጠቃሚዎች ባሉባቸው ሁኔታዎች ውስጥ ሰው መረጃውን አይቶ መርምሮ ከዛን ደግሞ ይሄ ነገር ሐሰተኛ ሊሆን ይችላል ብሎ አናላይዝ አድርጎ ሪፖርት የማድረግና እዛው ኮሚኒቲ ተነጋግሮ አይ ይሄ መረጃ ሐሰት ነው፣ ይሄ መረጃ እውነት ነው የማለት ፕሮባቢሊቲው በጣም በጣም ዝቅተኛ ነው።
ጉዳዩን አስመልክቶ የአሜሪካ ድምጽ ለሜታ ላቀረበው ጥያቄ በኢሜይል አማካኝነት በሰጠው መልስ ሜታ በማህበረሰብ ጥቆማ ላይ መሰረት ያደረገውን የመረጃ ማጣራት ስራ ተግባራዊ ማድረግ የሚጀምረው ከዩናይትድ ስቴትስ መሆኑንና ወደ ሌሎች ሀገራት ከማስፋፋቱ በፊት ማሻሻያዎችን እንደሚያደርግ ገልጿል። በአሁኑ ወቅት በሌሎች ሀገራት ላይ ለውጥ አለመደረጉን አጽንኦት የሰጠው ሜታ ከአሜሪካ ውጪ ወዳሉ ሀገራት ተግባራዊ ከመደረጉ በፊት ተቋሙ የሚኖሩበትን ግዴታዎች በጥንቃቄ እንደሚያጠና አመልክቷል። ሜታ የመረጃ አጣሪዎች ተቋሙ የተመሰረተበትን ሐሳብን በነጻነት የመግለጽ ዓላማ እንደገደበ ያምናል። መረጃ የማጣራቱን ስራ ከማቋረጥ በተጨማሪ የይዘት ፖሊሲዎቹን እንደሚያቀል እንዲሁም እንደ ስደትና የጾታ ጉዳይ ባሉ ርዕሶች ዙሪያ የተቀመጡ ክልከላዎችን እንደሚያነሳም ዋና ስራ አስፈጻሚው አብራርተዋል። የመናገር ነጻነት ሰብአዊ መብት ነው ብላ እንደምታምን የምትናገረው ሮቦት ሆኖም ንግግሩ በሰዎች ላይ ጉዳት የማያደርስና በማህበረሰቦች መካከል ግጭት የማይቀሰቅስ መሆን አለበት ስትል ትከራከራለች። በፌስቡክም ሆነ በሌሎች ማህበራዊ ሚዲያዎች ላይ በሚሰራጩ ይዘቶች ግን የመረጃ ነጻነት ተገድቧል ብላ እንደማታምንም ትገልጻለች።
የመናገር ነጻነትን ከዚህ በፊት በነበረው ፕላትፎርሙ ላይ ኤክሰርሳይዝ እየተደረገ አይደለም ለማለት ያስቸግራል። ምክንያቱም እኒህ ሐሰተኛ መረጃዎች በሀቅ አጣሪዎቹ ወይም በተቋማቶቹ የሚጣሩት መረጃዎች ተጣርተው ሁሉ የማይነሱበት በጣም ብዙ ኬዞች ስለነበሩ በመናገር ነጻነት ስም ብቻ ግን ተያይዞ የሚመጡ ጉዳቶች፣ በተለይ ደግሞ እንዳልኩሽ ተቋሙ ላይ ጫና ማድረግ የማይችሉ የተለያዩ ሀገራት የመጉዳት ፕሮባቢሊቲው በጣም ከፍተኛ ነው። ከዚህም በፊት ሜታ ሲከሰስባቸው የነበሩት ኬዞች ማሳያ ናቸው። እነዛ ኬዞች ላይ ያልኩሽ የማይናማርም ኬዝ፣ የኢትዮጵያ የሰሜኑ ጦርነት ወቅት የነበረውን ኬዝም ስናይ የተከሰሰበት ሜታ ኢቨን እነዛ ተቋማት እያሉ ራሱ በሚገባ መረጃዎችን አላጣራም ነው።
ሜታ ከመረጃ ተቋማት ጋር ያደርግ የነበረውን ትብብር ቢያቋርጥም ሀቅ አጣሪዎች አሁንም ህብረተሰቡን የማንቃት የማስተማርና መረጃዎችን የማጣራት ስራቸውን አጠናክረው ሊቀጥሉ ይገባል የምትለው ረሆቦት ፌስቡክ አተኩሩበታል ያለውን ማህበረሰብ መር የሆነ የማጣራት ሚና ተግባር ላይ ለማዋል የህብረተሰቡን የሚዲያ አጠቃቀም ማሻሻልና አቅሙን ማሳደግ ቀዳሚ ተግባር ሊሆን እንደሚገባ ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ቀደም ሲል የሜታ ኩባንያ በመረጃ ማጣራት ዙሪያ ላይ የወሰነው ውሳኔ መሰረት አድርጋ ስመኝሽ የቆየ ከባለሙያዎች ጋር ቆይታ ያደረገችበት ዘገባ ነበር ወደ እናንተ የደረሰው። ተመልካቾቻችንና አድማጮቻችን የአሜሪካ ድምፅ የምሽቱ ዝግጅታችን ከማጠናቀቃችን በፊት የምሽቱን ዋና ዋና ዜናዎች ላስታውሳቸው። በመተሐራ ከተማ በሬክተር መለኪያ 4.3 የሚገመት የመሬት መንቀጥቀጥ መከሰቱ ተነግሯል። በቅርብ ጊዜያት ውስጥ የተከሰቱ የመሬት መንቀጥቀጦች መነሻ ከሆነው አዋሽ ፈንታሌ አቅራቢያ የምትገኘው መተሐራ ከተማ ርዕደቱ እንደገጠማት ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። በደቡብ አፍሪካ ከሚገኝ አንድ የማዕድን ማውጫ ጉድጓድ ውስጥ 78 አስከሬኖችን ማውጣቱን የአገሪቱ ፖሊስ ዛሬ አስታውቋል። ሕገ ወጥ ያላቸውን ቆፋሪዎች 2.6 ኪሎ ሜትር ከሚረዝመው ጉድጓድ ለማውጣት ፖሊስ ለወራት ሲጥር ቆይቷል። የፑንትላንድ ኃይሎች ከአይሲስ ታጣቂዎች ጋር ተዋጉ። በፑንትላንድ የጸጥታ ኃይሎች ከአይሲስ ታጣቂዎች ጋር ለመጀመሪያ ጊዜ ነው በተባለ ባደረጉት ውጊያ ቢያንስ 2 የቡድን አባላት መገደላቸውን ባለስልጣናት አስታውቀዋል። ቡድኑ በካማካዚ ድሮኖች ሊፈጽም ያቀደውን ጥቃት ማክሸፋቸውንም የሶማሌ ባለስልጣናት አስታውቀዋል። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ በምሽቱ ስናስተናግዳችሁ የነበርኩት አስማማየ ነው። እኔ ስናዘጋጃችሁ የነበሩ ዝግጅቶቻችን እነዚህን ይመስሉ ነበር። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ የምታገኟቸው ይሆናል። በድጋሚ ዝግጅቶቻችን መከታተል ደግሞ በዩቲዩብ ገጻችን ላይም እንደምታገኟቸው ከወዲሁ ለመጠቆም እንወዳለን። ኢንስታግራም እና በሃሽታግ ቪኦኤ ላይ ደግሞ ኤክስ ድረገጽ ላይም ዝግጅቶቻችን ታገኟችኋላችሁ። አስማማየ ነው ምሽቱን ከእናንተ ጋር አብሬያችሁ አመሸው። የስቱዲዮ ቅንብር ውስጥ መራል የነበረችው ብርሃን ኃይሉ ነበረች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። ከመላ የአሜሪካ ድምፅ አዘጋጆች ጋር በዚሁ ይሰናበታችኋለሁ። ነገ በሌላ ዝግጅት ወደ እናንተ እንደርሳለን። መልካም ምሽት ይሁንላችሁ።